ሰላም ጤና ስጥልኝ እንደምን አምሽታችኋል የሁድ ምሽት ሚያዝያ 16/2014 ዓ.ም ሲጋቢና ቤ መስራዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ ለምላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው አደረሳችሁ እያልን የዛሬው መስናዶ በመምራት ኤደን ገረመው ፈቅንብሩ ኤልያስ አስማረ ከመላው አሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁ ዘልቃለሁ ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸውን መርጠን ወደ እናንተ ይዘን መተናል አብራችሁን ሁኑ በዚህ ሳምንት ውስጥ ከተላለፉ ዘገባዎቻችን መካከል ለምሽቱ ቀዳሚ ያደረግነው የነገው ባዛር የተሰኘው ባዛርን ነው። ኢትዮጵያውያን ስራ ፈጣሪ ወጣቶችን በማበረታታት የራዕያቸው ከፍታ ላይ እንዲደርሱ እድል የመፍጠር ዓላማ ያነገበው የነገው ባዛር በርካታ አምራቾችና ሸማቾች የሚገናኙበት ነው። የአዲስ አበባ ዘጋቢያችን ኬኔዲ አባተ ታዲያ የባዛሩን ተሳታፊዎች አነጋግሮ ዘገባ አድርሶን ነበር።
ባንስተኛና ጥቃቅን ተደራጅተው የተለያዩ ምርቶችን የሚያመርቱ እንዲሁም ሌሎች የፈጠራ ባለሙያ ወጣቶች የሚሳተፉበት ባዛር ነው። በኢትዮጵያውያን ወጣቶች በአገር ውስጥ የሚመረቱ የእደ ጥበብና ሌሎች የፈጠራ ውጤቶችን ለማበረታታት ሃያት ሪጀንሲ ሆቴል ያለ ክፍያ ባዘጋጀው ስፍራ በወር አንድ ቀን ይካሄዳል። የነገው ባዛር ወጣት አዲስ ምዕራፍ ከባዛሩ አዘጋጆች መካከል አንዱ ነው።
የነገው ባዛር የሚለውን ስም የመረጠው ለምንድን ነው? አሁን ጥቃቅንና አነስተኛ ቢሆኑ ትንሽ ጊዜ በኋላ ከፍ ያሉ ድርጅቶች ስለሚሆኑ የነገው ነው የተባሉት ማለት ነው። እና ፕሮጀክቱን የጀመርነው በአዲስ አበባ ውስጥ ላሉ ወጣቶችና ሴቶች የነሱን ህይወት ቡስት የማድረግ ፕሮግራም ውስጥ ነበረ። ይሄን ሐሳብ ያመጣ ነው። ምናልባት እንደዚህ አይነት ስሞል ቢዝነስ የከፈቱትን ለምን አዲስ ገበያ ያገኙ ንግዳቸውን አሳድገው ወደ ተሻለ ቦታ መድረስ ይችላሉ በሚል ነው ፕሮጀክቱ የተቀረጸው።
የከንፈር መዋቢያና ደህንነት መጠበቂያ ቻፕስቲኮችን በራሷ ያመረተች ለገበያ እንደምታቀርብ የምትገልጸው ወጣት ሂላሪያ በርናርዲ በነገው ባዛር ላይም የፈጠራ ውጤቷን አቅርባ በሽያጭ ላይ እያለች ነው ያገኘናት።
ሊፕግሎስ ነው ቻፕስቲክ የሰራው። በሁለት አይነት ፍሌቨር ነው የሚሰራው፣ በስትሮበሪ እና በቸሪ። አንድ ሀሳቡ የመጣልኝ ሁሌ ሊፕግሎስ አለኝ ከኔ ጋርና አገር ውስጥ በቃ አጣው ደና ሊፕግሎስ። ከውጭ የሚመጣው በጣም ተወደደብኝ እና አፎርደብል የሚባለው በጣም ኳሊቲ የለውም። ሶ እቺን ሰራት እና ኳሊቲውን ደና ነው፣ ዋጋውም ጥሩ ነው፣ ብዙ ሰው አፎርድ ማድረግ ይችላል። ሁሉ ነገሩ ዲዛይኑም ውስጡም ኤቭሪቲንግ ራሴ ነው የሰራት።
ወጣት ሂላሪያ ባዛሩ ስለሚፈጥርላት እድል ደግሞ እንዲት አስረዳለች።
እንደዚህ አይነት ባዛሮቹ በጣም ደስ ይለኛል። ቢኮዝ ለኔ ብቻ ሳይሆን ለሁሉም ወጣቶች እና ለሁሉም አንትርፕሪነሮች ላይክ ኦፖርቹኒቲ ቦታ ይሰጠናል። ሶ ፕሮስፐር ሶ ሾር ፕሮዳክት በቃ ለኮኔክሽንስ ነው እና በጣም እድል ነው።
ወጣት ህላል ታምራት ደግሞ ጤፍና ሌሎች ግብአቶችን በመጠቀም ያዘጋጀችውን የተለያየ አይነት ብስኩቶችን ይዛ ነው በባዛሩ የቀረበችው።
እነዚህን ፕሮዳክቶች እኔ ነኝ የምሰራቸው። ፕሮዳክቶችን ከሁለት ከጤፍ የምንሰራቸው አሉ፣ ከስንዴ የምንሰራቸው አሉ። ከስንዴ ዱቄት ኢነርጂና የምግብ ይዘታቸውም ከፍ ያለ ነው። ከአጃና ከጤፍም እንደዚህ የምንሰራቸው አሉ። ከጀመርን አንድ አመት ሆኖናል። አሁን ባለን በትንሹ ጥሩ ነው ገበያ ያለው። ፕሮዳክቱን በጣም ይወደዳል። ቀደምን ካያችሁ አላቅም ብዙ ሰው እየቀመጠ በጣም ደስ ብሎት ነው እየገዛና እየሄደ የነበረውና እንደዚህ አይነት ቦታዎች ደግሞ ጥቅማቸው ምንድነው? ከተለያየ ሰዎች ጋር ኮንታክት ይፈጥርልናልና ከፍ ያለ ወደ ቤከሪ ለማደግ ብዙ እድሎችን ይሰጠናል።
የተለያዩ የፈጠራ ውጤቶች የሚቀርቡበትን ይህን ባዛር ኢትዮጵያውያን እንዲሁም የውጭ ዜጎች በብዛት ይጎበኙታል፣ ያሻቸውንም ይሸምቱበታል። ከጎብኚዎች መካከል የሆነው ሊዮን ባርሌ ስለ ባዛሩ አስተያየቱን ሰጥቶናል።
ያው የመጀመሪያ ጊዜ አይደለም የምመጣው እዚህ ባዛርና ሁሌ አዲስ ነገር አያለሁ። ሁሌ ነው የምደሰተው በመገኘቴ። አዲስ አበባ ውስጥ ነው ያደኩት የሚልክ ግን ቅርብ ጊዜ ነው ባዛሮቹ እንደዚህ አዲስ ነገሮች ማቅረብ መጀመር የጀመሩት። አላየንም ነበር ከዚህ በፊት ሜድ ኢን ኢትዮጵያ የሚል ሌብሎች እዚህ የሚሰሩት በፋሽን የሚሰራ እቃ ቅርብ ጊዜ ነው የሚታዩት ያለው። እና የነገው ባዛር ፕላትፎርም እየሰጠ ነው ለብዙ ሰው ይህንን ነገር እንዲያቀርብ እና በጣም ደስ የሚል ነገር ነው።
ለበርካታ የፈጠራ ባለሙያዎች እድል ለመፍጠር በሚል አንድ የፈጠራ ባለቤት በባዛሩ መሳተፍ የሚችለው ሁለት ጊዜ ብቻ ነው። ከዚህ ቀደም በዚህ ባዛር ላይ ለሁለት ጊዜያት በመሳተፍ ውጤታማ መሆኗን የምትገልጸው ወጣት አርሴማ ፋሲል አሁን ደግሞ ባዛሩን በመጎብኘት ላይ ነች።
እዚህ ባዛር ላይ ሁለት የተሳተፈ ያለው የመጀመሪያው ላይ ከሰምቾ የሳዋርድ አሸናፊ ነበርኩኝ። በጣም አሪፍ ነበር። ሁለተኛው ላይም ስሳተፍ በጣም ቆንጆ ነበር። ብዙ ከስተመሮች አሉ። ብዙ ከስተመሮች እናገኛለን። ከዚህም ከወጣን በኋላ ብዙ ቀይ የሚገዙ ሰዎች ይኖራሉ። እንዲሁም ደግሞ ለራሳችን ብራንዳችንን ለማስፋት በጣም አሪፍ ኦፖርቹኒቲ ነው። ያኔ አሁን ባለበት ደረጃ ላይ ብዙ ከስተመሮች እንዲኖሩኝ አድርጓል።
ለበርካታ የፈጠራ ባለሙያዎች የገበያ ትስስር በመፍጠር ላይ የሚገኘውና በወር አንድ ቀን የሚካሄደው የነገው ባዛር ከተጀመረ ወራትን አስቆጥሯል። ባዛሩን ሰፋ ባለ ቦታ በማዘጋጀትና በየወሩ ለቀናት እንዲካሄድ በማድረግ ስራ ፈጣሪ ወጣቶችንና ሸማቾችን ይበልጥ ለማቀራረብ አቅደው በመስራት ላይ መሆናቸውን አዘጋጆቹ አውግተውናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከጋቢና ቪጋ ስለሆናችሁ እናመሰግናለን። በድጋሚ እንኳን ለትንሳኤ በዓል አደረሳችሁ። መልካም አውደ አመት ይሁንላችሁ። ሁለተኛ ያደረግነው የ2013 እና 14 የትምህርት ዘመን የ12ኛ ክፍል መልቀቂያ ፈተና ከወሰዱ በኋላ ለወራት ቤታቸው የተቀመጡ ተማሪዎች ለስነ ልቦና ጉዳት እየተዳረጉ መሆናቸውን ገልጸዋል። ወላጆችም ደግሞ የልጆቻችን ጉዳይ እያሳሰበን ነው ብለዋል። ትምህርት ሚኒስቴር በዚህ ሳምንት መግቢያ ላይ የዩኒቨርሲቲ ውጤት ያመጡ ተማሪዎች የተመደቡበትን ዩኒቨርሲቲዎች በቀጥታ ያዩት ቀናት ውስጥ እንደሚያሳውቅ አመላክቶ ነበር። እንዲህ ያሉ ሁኔታዎች ላይ መዘናጋቱ ደግሞ ስነልቦናዊ ችግርን እንደሚያስከትሉ የስነልቦና ባለሙያ ዳዊት ባዬ ገልጸዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች።
ተማሪ አብዲ በቀለ የ12ኛ ክፍል መልቀቂያ ፈተና ወስደው የዩኒቨርሲቲ መግቢያ ውጤት አምጥቶ ምደባውን እየተጠባበቀ ይገኛል። ተማሪው ምደባው በመዘገየቱ ከአዳማ ወደ መቱ ከተማ በመመለስ ቤተሰቦቹ ጋር እንደተቀመጠ ገልጿል። ተማሪው በህይወቱ ካቀደው እቅድ አንድ አመት ከንቱ ሆኖ እንዳለፈው ተናግሯል። ተማሪ ሲፈን ፊጣ ተማሪዎች ከትምህርት ውጪ ወራት እንዲሁም አንድ አመት መቆየት ከባድ ስነ ልቦናዊ ጫና ያሳድራል ስትል የራሷን ተሞክሮ አጋርታለች።
የተፈተነው በ2014 ወደ ሁለተኛ ወር ሊገባደል ማለት ነው። ያንን የተፈተነው መፈተን የነበረብን ደግሞ በ2013 ነበር። ጤት ከመጣ በኋላም ቶሎ እንመደባለን ብለን እየጠበቅን ነበር። ዳሰብነው አልሆነም። እስካሁን አልተመደብን። ቤት ሆነን ነው እያሳለፍን ያለው። ይሄ ደግሞ በጣም ጉዳት አለው ለተማሪ። እንደውም እኔንም ጎድቶኛል። ምክንያቱም እኔ ያቀድኩት ነገር አለ። በ2014 ደግሞ አንደኛ አመት ዩኒቨርሲቲ ጨርሳለሁ ብዬ አቅጄ ነበር። ግን አሁን እንግዲህ ስምንተኛ ውስጥ ነን። እስካሁን አልገባንም። ገና ይቀረን 4 ወር ብቻ ነው ማለት ነው ለ2014 ሊያልቅ። እኛ ግን ገና አንድም ብለን አልጀመርንም ትምህርት፣ እንደውም አልተመደብንም። ስለዚህ ያቀድኩትን ነገር ስላላሳካሁት በጣም የስነ ልቦና ጉዳት አለው፣ ጎድቶኛል።
ቤተሰብ ልጁ በጊዜውና አስፈላጊ በሆነ ሰዓት ላይ ያቀደው ቦታ ካልደረሰ ለቤተሰብም ሆነ ለሀገር ሸክም ነው የሚሆነው ሲሉ አቶ ፊጣ ሂካ የሲፋን ፊጣ አባት መሆናቸውን የተናገሩት ወላጅ ገልጸዋል።
ትምህርታቸውን በጥሩ ሁኔታ ካልተከታተሉ የአገር ሀብት ናቸው፣ ነገ ሀገሪቷን የሚቀበሉ ተማሪዎች ናቸው። በእነዚህ ቤት ሲቀመጡ ሜንታሊ ይጎዳሉ። እንደገና ደግሞ በቤተሰብ ላይም ጫና ይኖራል። መንግስት ነገ እነዚህ ልጆች ሀገራቸውን ሊጠቅሙ ይችላሉ፣ ጥሩ ትምህርት አግኝተው ሀገራቸውን ሊረዱ ስለሚችሉ የመንግስት ድጋፍ በጣም ያስፈልጋቸዋል ብዬ አምናለሁ።
ተማሪዎቹ የሚመለከተው አካል አፋጣኝ መፍትሄ ይስጥን ስሉም ጠይቀዋል።
የሚመለከታቸው አካላት ቶሎ ትምህርታችን እንድንጀምር ቢያደርጉን አሪፍ ነው። አሁንም ያልታወቀ ነገር ስለሆነ መቼ እንደምንመደብ የሚችሉትን ነገር አድርገው ቶሎ እንዲጠሩና ትምህርታችን እንዲያስጀምሩ ነው የምፈልገው።
ትምህርት ሚኒስቴር በበኩሉ ትናንትና ባወጣው መግለጫ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች የተመደቡበት ዩኒቨርሲቲ በቀጣዮቹ ቀናቶች ውስጥ እንዲያውቁ አመልክተዋል። አንድ ነገር በወቅቱ ማከናወን የሚገባ ሳይሳካ ከቀረ የስነ ልቦና ችግር ያስከትላል ሲሉ የስነ ልቦና ባለሙያ ዳዊት ባዬ ስለነዚህ ተማሪዎች ሁኔታ እንዲህ ይገልጻሉ።
ልጆች በእቅድ መመራት የሚባለው ሙሉ በሙሉ ይዘናጋሉ፣ ይቸገራሉ። ያንን ተግባራዊ ለማድረግ ነገ ይሁን ዛሬ ይሁን ከነገር ይሁን የምንጠረው ስለማይታወቅ ሰዎች መዘናጋትን በመሀል ሊፈጠርባቸው፣ ለምሳሌ ትምህርቱን ጥናቱን ትተው ወደ ሌሎች ሱሶች የመግባት እድል ሁሉ ይዞ ይመጣሉ። የመጀመሪያውና ትልቁ የስነ ልቦና ጉዳት ግን ስትረስ ነው። በመካከል ምን ይፈጥራል? ውጥረት ይፈጥራል። ምክንያቱም ምንድነው ውጥረት የሚፈጥረው? ውጤት የተበላሸባቸው ውጤቶችን እያሰቡ እነሱ የተበላሸባቸው በአቅም ማነስ ነው ወይስ ጊዜው ስለተራዘመ ችግር ውስጥ ገብተው ነው የሚሉ እንዲህ አይነት ሀሳቦችን አእምሯቸው ላይ እያመነጩ ወደ አላስፈላጊ ውጥረት ይሄዳሉ። ውጥረት ደግሞ ምን መሆን ይጀምራል ማለት ነው? እያደገ ወደ ጭንቀት ወይም ወደ አንዛይቲ ይሄዳል ማለት ነው። ስለዚህ ልጆች ወቅቱን ጠብቆ በፕሮግራማቸው መሰረት ከጓደኞቻቸው ጋር ሳይለያዩ ልክ ትምህርቱንም ያጠኑትንም ሳይረሱት በወቅቱ መፈተናቸው ውጤታማ እንዲሆኑ ያደርጋቸዋል።
ባለሙያው አክለው ይህ ችግር በተማሪዎችና በቤተሰብ ላይ ብቻ የሚያበቃ ሳይሆን ሀገር እንደ ሀገር የአንድ ትውልድ ክሳራ እንዳጋጠማት ይቆጠራል ሲሉ አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት የጋቢና ቪኦኤ መሰናዶ ነው። ከኛ ጋር ስለሆናችሁ እናመሰግናለን። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሳኤ በዓልን እንመኛለን። በተከታይ ያደረግነው ደግሞ የቴክኖሎጂ መሰናዶ ነው። በዚህ ሳምንት እንግዳችን የነበረው ወጣቶች የቴክኖሎጂውን መንደር ቢቀላቀሉ ለተሻለ የስራ ዋስትናና ገቢ ሊበቁበት የሚችሉበትን እድል የላቀ እንደሆነ የሚመክረው የኢቫንጋርድ ቴክ ባለቤት አቶ አዱኛ በቀለ ነው። ኢቫንጋርድ ቴክ በዚህ በዩናይትድ ስቴትስ የመረጃና ቴክኖሎጂ ሙያ ላይ የሚያገለግል ተቋም ነው። ሀብታሙ ስዩም ከአዱኛ በቀለ ጋር ያደረገው ቆይታ የሚጀምረው አዱኛ በሙያው ያገለገለባቸውን እውቅ ተቋማት ከሚዘረዝርበት ነው።
Maryland University website, yeah, Marriott Foundation and website, so it's in the application notch. መጨረሻ ላይ ደግሞ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የዲኤችኤስ ጋር ጋቨን ዌብሳይት የራሴ ኤጀንሲ ደግሞ ፎርም አረኩና ኢቫንጋርድ ቴክ የሚል እንደዚህ ኮንሰልታንት ዌብ አፕሊኬሽን ቢልዲንግ፣ ሶፍትዌር ቢልዲንግ፣ ሞባይል አፕሊኬሽን ቢልዲንግ፣ ዲጂታል ማርኬቲንግ ምናምን የሚሰራ ኤጀንሲ ነው። እሱን አቋቋምኩና አሁን ያለሁትና ሙሉ ስራዬ እሱ ላይ ነው።
አዱኛ፣ እንደምታውቀው እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ ሰዎች በኮቪድ-19 ምክንያት ስራ አጥ ሆነዋል። ትውልደ ኢትዮጵያንም ከነዚህ መካከል ይገኙበታል። ይህ ጊዜ ትውልደ ኢትዮጵያን ወደ ኢንፎርሜሽን ቴክኖሎጂ ዘርፎች ፊታቸውን ሊያዞሩ የሚገባበት ሰዓት ነው ብለህ እንደምታምን ይሰማኛል። ይህንን የምትልበት ምክንያቱ ምንድን ነው?
ለዚህ ዋናው ምክንያት ምንድን ነው መሰለህ? በስራ ማጣትን ያስከሰተው ኮቪድ ብቻውን አይደለም። ኮቪድ የመጨረሻዋ የግመሉን ጀርባ የሰበረችው እንደምትላት አይነት ነገር ፑሽ ነች እንጂ ከዛ ከኮቪድ በፊት ራሱ እያየነው ነበረ። ቴክኖሎጂ ፊልድ ላይ የሌላችሁ ሰዎች ስራቸው አውቶሜትድ እየሆነ ነው፣ ቴክኖሎጂ እየተቀየረ ነው እና ወደ ቴክኖሎጂ ፊልድ መግባት አለባችሁ የሚለውን በጣም ለበርካታ ዓመታት ሲባል የነበረ ነገር ነበረ እና አዳዲሶቹ ስራዎች ያሉት ቴክኖሎጂ ፊልድ ላይ ነው፣ ፕሮግራሚንግ ላይ ነው፣ አርቲፊሻል ኢንቴሊጀንስ ላይ ነው፣ ዴታ ሳይንስ ላይ ነው። እንደዚህ አይነት ላይ ነው አዳዲሶቹ ስራዎች ያሉት። መሬት ላይ ያሉትና በእጃችሁ የምትሰሯቸው ስራዎች እነ መኪና መንዳት ወይም ሆቴል ውስጥ አስተናጋጅ መሆን አውቶሜት እየተደረጉ ሪፕለው ነገር ከኮቪድ በፊትም ነበር። ኮቪድ ሲመጣ ደግሞ ያው ሁላችሁም ወደ የቤታችሁ ግቡ ሲባል ወደ የቤት ገብተህ ስራ መስራት ካለብህ የምትሰራው በኢንተርኔት ነው። ኢንተርኔት ላይ ያሉ ስራዎች ብቻ ቀሩ። ከበፊት ጀምሮ እየመጣ ያለ ነው። ወደፊትም አሁን የኮሮና ኬዝ ቀዝቅዞ ቢመለስም ይቀጥል ነገር ነው። እኛ ኮሚኒቲ በእርግጥ ወደ ቴክኖሎጂ እንደ ሌሎቹ ሀገሮች እንደ ኢንዲያኖች ወይም እንደ ኤዥያኖች ኢቨን እንደ አሜሪካኖች ወደ ቴክኖሎጂ በፍጥነት አልዞረም። ያ ደግሞ እኛ ኮሚኒቲ ከተጠቂ ከሚሆኑት ዋናዎቹ ኮሚኒቲ ውስጥ እንዲሆን ያደረገው እሱ ነው። አለመዞራችን ነው ወደ ቴክኖሎጂ።
ከአንዳንድ ትውልደ ኢትዮጵያን ጋር በነበረኝ የቀደመ ቆይታ ወደ ቴክኖሎጂ ቀመሱ ዘርፍ ላለመቀላቀላቸው ከሚያቀርቧቸው ምክንያቶች መካከል አንዳንዶቹን ሰምቻለሁ። የተጣበበ ሰዓታቸውን፣ አንዳንዶቹ ደግሞ ኢኮኖሚያዊ አቅማቸውን፣ ሌሎኞቹ ደግሞ የትምህርት ዝግጅታቸውን ምክንያት ያደርጋሉ። በአቅማቸው ዘርፉን ለመቀላቀል ማድረግ የሚችሏቸው ምን አይነት ነገሮች አሉ?
ባድ ነው የሚለው እንደ ምክንያት ይቀርባል እንጂ ትክክለኛው ምክንያት ግን እሱ አይደለም። ከባድ አይደለም የምትለዋን ነገር ለማስረዳት ሁል ጊዜ የምንጠቀምባት ነገር ምንድን ነው መሰለ? ከባድ ማለት አእምሮህ ሊረዳው የማይችለው ነገር ማለት ነው። ለምሳሌ ኳንተም ፊዚክስን ባወራልህ ከባድ ነው። ምንም ጎበዝ የሆነ ተማሪ ኮሌጅ ዲግሪ ያለውን ሰው ራሱ ስለ ኳንተም ፊዚክስ ባስረዳው ጊዜ ይወስድበታል እስኪረዳው ድረስ። ስድስተኛ ክፍል አምስተኛ ክፍል ብትሄድ ኳንተም ፊዚክስን አያስተምሯቸውም። ለምን? የስድስተኛ ክፍል አእምሮ ኳንተም ፊዚክስን ሊገባው አይችልም ብለው ስለሚያስቡ። ስድስተኛ ክፍልና አምስተኛ ክፍል ብትሄድ ግን የኮምፒውተር ሳይንስ ትምህርት፣ ዌብ ዴቨሎፕመንት፣ ጃቫስክሪፕት፣ ኤችቲኤምኤል፣ ሲኤስኤስ ያስተምሯቸዋል። ለምን? ከባድ ስለሆነና በስድስተኛ ክፍል አምሮ መረዳት የምትችለው ስለሆነ ከባድ ነው ለኔ ልረዳው አልችልም የምትለው ምክንያት በተለይ ኮሌጅ ደረጃ ድረስ ተምሮ 12ኛ ክፍል ደረጃ ተምሮ ድረስ ተምሮ ያለው ምክንያታዊ ያልሆነ ነው ማለት ይችላል። ከኢኮኖሚካሊ ሬዲ አይደለም የቴክኖሎጂ ትምህርት ለመማር ይሄኛውስ ምክንያት ሊሆን ይችላል? ይሄኛው ምክንያት ሊሆን አይችልም። ለምን ሃርቫርድ አትገባም? ለምን ኤምአይቲ አትገባም? ለምን የፈለክበት ትምህርት ቤት አትገባም? ዛሬ ላይ ለኮምፒውተር ሳይንስ እነሱ የሚያስተምሩን ትምህርት በነፃ ኢንተርኔት ላይ የማታገኘው የለም። ዩቲዩብ ላይ ያሉ ኮርሶቹ እና ዩዴሚ ወይም ኮርሴራ የሚባሉ ዌብሳይቶች ደግሞ አሉ። እነሱ ደግሞ 10 ብር 15 ብር እየከፈልክ ኮርሶቹን ማግኘት ይችላል። ኢኮኖሚካሊ ሬዲ አይደለሁም የምትለውም ነገር እሱም አይደለም ምክንያቱ። ዋናው ምክንያት ብዙዎቹ ቴክኖሎጂ ፊልድ ከገቡ በኋላ እስከዛሬ ለምንድን ነው የቆያችሁት የሚለውን ስንጠይቅ ያገኘነው ምንድነው? የሆነ የውሸት የሆነ ፍርሃት አለ። ቴክኖሎጂ ፊልድ ከብደኛል አልችለውም ለኔ አይደለም ምናምን የሚል ፍርሃት አለና ያቺ ፍርሃት ነች ዋናው ምክንያት እንጂ ፈርቼ ነው የሚለውን ላለማለት ይከብዳል። ዝም ብሎ ምክንያት ቀረበ እንጂ ዋናው ምክንያት የብዙ ሰው ፍርሃት ነው። ፍርሃት ውጪ እንግዲህ አንደባበቅ ከተባለ ሌላው ደግሞ ጊዜ የሚፈልግ ነገር ትጋት የሚፈልግ ነገር ነውና ያቺ ትጋት ደግሞ ማለት ወር ለአራት ወር ለአምስት ወር ለስድስት ወር በትጋት መስራት ያለብህ ነገር ነው ልክ እንደ ቋንቋ እንደመማር።
ሌላው እንግዲህ በዚህ ሰዓት ኢትዮጵያ ውስጥ ሆነው የሚያዳምጡን በኢንፎርሜሽን ቴክኖሎጂ ዘርፍ የላቀ እውቀት ያላቸው ወጣቶችም አሉ። ዘመኑ ፈቅዶ በተለያዩ የዓለም ክፍሎች ያሉ ቀጣሪዎችና ተቀጣሪዎች እየተገናኙ አብረውም ስራ እየሰሩ ይገኛሉ። እነዚህ ኢትዮጵያውያን ወጣቶችስ ተመሳሳይ ድሎችን የሚያገኙበት ዘዴ አለ ወይ? ካሉበት ቦታ ከዓለም አቀፍ ገበያ ጋር ተገናኝተው በተሰጧቸውና በእውቀታቸው ሊያገለግሉ የሚችሉበት አሰራር
አለ? ይሄኛውም ትልቁ እንደውም ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቁ ተስፋ ይሄ ነው። ካሉበት ሆነው ስራዎችን ማግኘት ይችላሉ ወይ የሚለው ተስፋ ትልቁ ተስፋ ነው። እንዴት ነው መስራት እንችለው የሚችለው የሚለውን ደግሞ የሚሰሩ ሀገሮችን ብናይ ለምሳሌ ፊሊፒንስን ብናይ ኢንዲያን ብናይ ቻይናን ብናይ እንዴት ነው እነሱ የሚያደርጉት የሚለውን ብናይ ሙሉ ለሙሉ ኢትዮጵያ ውስጥ ሪፕሊኬት መደረግ የሚችል ሲስተም ነው። ምን ማለት ነው? ለምሳሌ የኮምፒውተር ሳይንስ አንድ ዌብሳይት ዴቨሎፐር ለመሆን ብትፈልግ ኢትዮጵያ አሜሪካ ውስጥ ያለ ሰው ፈጣሪ ሰው ዌብሳይትን እንሰራለት ብቻ ነው እንጂ የሚፈልገው ኢንዲያ ሆነ ስራ ከካምቦዲያ ሆነ ስራ ከኢትዮጵያ ሆነ ስራ ከናይጄሪያ ሆነ ስራ ሎኬሽን ምንም ማተር አያደርግም። ይሄንን አድቫንቴጅ በመውሰድ ነው ኢንዲያኖች አሁን ትክክለኛ ዴታውን ቁጥሩን እንዳልሳሳት እንጂ 2018 ላይ 10 ሚሊዮን ሰው ከኢንዲያ ሆኖ ነው የሰራው እንደዚህ አይነት ስራ 10 ሚሊዮን ሰው አማካይ ገበያቸው $26,000 እንግዲህ በኢትዮጵያ ብር አምጣውና ወቅ ምን ያህል እንደሆነ ይሄው በአመት ለኢንዲያ ከኢንዲያ ሆነው የሰሩት ሰዎች ያስገቡት ገቢ ወደ $250 billion ነው። ቡና ለኢትዮጵያ ያስገባው ገቢ $2 billion ነው። እንግዲህ ከቡና ስንት እጥፍ ማለት ነው? 100 እጥፍ ገቢ ኢንዲያ ሆነው በቴክኖሎጂ ፊልድ የሚሰሩ ሰዎች ናቸው ለኢንዲያ ያስገቡት። 10 ሚሊዮን ሰው የሚደግፍ ኢንተርኔት ኮኔክሽን ኢትዮጵያ ውስጥ ላይኖረን ይችላል። 1000 ሰው ቢሰራ 5000 ሰው ቢሰራ 10000 ሰው ቢሰራ አቨሬጅ ኢንካም $25,000 ሆኖ ትልቅ የሥራ መፍጠሪያ እድል ነው። ናይጄሪያ ይሄንን አድቫንቴጅ እየወሰደች ነው ከአፍሪካ። ቱኒዚያ ይሄንን አድቫንቴጅ እየወሰደች ነው። ሳውዝ አፍሪካ ይሄንን አድቫንቴጅ እየወሰደች ነው። ከኢትዮጵያ ሆኖ መስራት ይቻላል። በመንግስት ደረጃ እንኳን ባይሆን ጎበዝ ልጆች በራሳቸው ተሯሩጠው ኢንተርናሽናል የሆኑ ስራዎችን መፈላለግ ይችላሉ። እነዛ ደግሞ መፈላለጊያ ሳይቶች አሉ። ለምሳሌ ፋይቨር የሚባል ሳይት አለ fiverr.com Upwork የሚባል ሳይት አለ upwork.com። አውስትራሊያ ከአውሮፓ ከአሜሪካ ያሉ ሰዎች ቀጣሪዎች እነሱን እየፈለጉ የሚቀጥሩበት ፕላትፎርም ነው።
ዱኛ በቀለ የመረጃ ቴክኖሎጂ ባለሙያ የቫንጋርድ ቴክ ድርጅት መስራች፣ ለአሁኑ በአድማጮቼ ስም እጅግ በጣም አመሰግናለሁ።
እኔም አመሰግናለሁ።
አድማጮቻችን የለቱን መሰናዶ እየጨረስን ነው። በነገው ምሽት በቀጥታ የስልክ ውይይት እንዲሁም የተለያዩ መሰናዶዎች እንመጣለን። የባህር ዳር ከተማ በጎ አድራጊ ወጣቶች ለዋግ ተፈናቃዮች ከማህበረሰቡ ያሰባሰቡትን የአይነት ድጋፍ በስፍራ በመገኘት አስረክበዋል ብለን ነበረ። አስቴር ምስጋናው በዚህ ሳምንት ቀጥሎ ይቀርባል።
እንደነዚህ ያሉ ከወደ ዋግምራ ብሔረሰብ አስተዳደር ዞን የሚሰሙ ድምጾች በባህር ዳር ከተማ የበጎ ፍቃድ አገልግሎት ለሚሰጡ ወጣቶች ራስ ምታት ሆኖ ሰንብቷል። የሰቆቃ ድምጾን ሰምተው ዝም ያላሉ የባህር ዳር ወጣቶች በከተማው በየቦታው ድንኳን ጥለው ከማህበረሰቡ እርዳታ ጠየቁ እና 10 ቀናት ውስጥ በሚሊየን የሚገመት የአይነት ድጋፍ ማግኘታቸውን የባህር ዳር ከተማ የበጎ አድራጎት ማህበር ሰብሳቢ ወጣት መታገስ ገብረ ሚካኤል ይናገራል።
እዚህ ክልል ውስጥ ከ11 ሚሊዮን በላይ ህዝብ ለከፍተኛ የረሃብ ችግር ተጋልጧል። ከዚህ ማከል የሰቆጣ ወገኖቻችን ናቸው እና እንደ ማህበር ዝም ማለት አልነበረብንም። መከረን ተንቀሳቅሰን እንደተለመደው ከአሁን በፊትም መተከል ላይ እንተፈናቀሉ ከቻግኒ ራንች ካምፕ ላይ ለሚገኙ ወገኖቻችን የሁለት ሲኖትራክና አንተሳቢኤል ወደ 2.6 ሚሊዮን ብር የሚገመት ንብረት ወስደን አከፋፍለን ነው መጣን የነበረውና በተመሳሳይ አሁንም ሰቆጣ ላይ ያለውን ችግር ለመፍታት የበኩላችንን መወጣት አለብን ከሚል አንደርስታንድ ተነስተን እንደምታዩ አምስት ቦታዎች ላይ በአደረ ከተማ ላይ ድንኳን ተክለን አባይ ማዶ ላይ ፓፕክረስና በግተራ ላይ ሆስፒታል ላይና ቀበሌ 14 ላይ ተክለን እንደምታዩ ይሄን ግባት አሰባስበናል። በጣም ከሁለት መቶ ኩንታል በላይ ነው። መኮሮኒ አለ፣ የበቆሎ ዱቄት አለ፣ ፊኖ ዱቄት ይቻሉ፣ አልሚ ምግብ አለ፣ ልብሶች ማልባሳትም አሉ፣ የንጽህና መጠበቂያዎች አሉ። እነዚህ ሰባስበናል። በገንዘብ ደግሞ ወደ 1.3 ሚሊዮን ብር የሚሆን ሰብስበናል እና ግዥም ተፈጽሟል። እነዚህን ግዥ የተፈጸሙትንም ፕራይመሪ የሚያስፈልገው ምንድነው ብለንም ከሰቆጣ አስተዳደር ጋር በመነጋገር ግዥ ፈጽመናል። በርበሬ፣ ጨው፣ እንጨት፣ አልሚ ምግቦች፣ የ200 ሺህ ብር አልሚ ምግብ አለ፣ የ600 ሺህ ብር ዱቄት አለ። እነዚህን ገዝተን ጉዞ ለማድረግ እንቅስቃሴ ጀምረናል።
ወጣት መታገስ እንደሚለው የኑሮ ውድነት የሚያስቸግረው ህዝብ አሁንም ተካፍሎ ለመብላት አንጀቱ እንስፍስፍ ነው ይላል።
በኑሮ ውድነት ምክንያት ችግር ውስጥ የገባው ማህበረሰባችን ያለውን ሳይሆን ካለው ላይ ሳይሆን ከተረፈው ላይ ሳይሆን ያለውን እያካፈለ ይሄ እንደምታዩ ይዞን ይመሰገን ይገባል። በጣም እኛም ወስደን ስቶር አርገን ሳይሆን አከፋፈለን ለመምጣት አስበን እየሰራን ነው።
ወጣት ሩት ጫኔ ለአስር ቀናት ጎና ላይ የእርዳታ ስታሰባስብ መቆየቷን ትናገራለች። የህዝቡ መተሳሰብና የመደጋገፍ ባህል እንዳስገረማትም ገልጻለች።
ሁሉ ያገኘነው ከህዝቡ ነው። በውጭ የሚኖሩ አንዳንድ ድርጅቶች አግዘውናል። እንደገና ህብረተሰቡም በደንብ አግዞናል። በደንብ ደስ የሚል ቆንጆ ምላሽ ነው ያገኘነው ከህብረተሰቡ። እንደምታውቂው ህብረተሰቡ ኑሮ በጣም ከብዶናል፣ በጣም ከባድ ነው። እኛን ጨምሮ ኑሮ በጣም ከባድ ነው። ለራሳችን በልቶ ማደር እየከበደን ባለበት ሰዓት ህዝቡ ግን ሌላው እየተራበ እኛ ሁለት የምንበላ ከሆነ አንዴን በልተን እናድራለን ብሎ ነው እያገዘን ያለው ማለት ነው።
ከባህር ዳር ከተማ የተሰባሰበው የእርዳታ ኃይል እዛው ለማድረስ ጉዞ መጀመራቸውንም ወጣት መታገስ ነግሮኛል። እንዲህ የመተሳሰብና የመደጋገፍ ባህል በሌሎች አካባቢ ባህል እንዲሆን ይመክራሉ ወጣቶቹ።
አማራ ክልል ላይ በጣም ብዙ ተፈናቃዮች አሉ። በእኛ ብቻ በእኛ ተከሻ ብቻ ማስተካከል ምን ይችላል ነገር አይደለምና መንግስት ቢያግዘን ህዝቡም ደግሞ ከዚህ በተሻለ በደም ቢነሳሳና አብረን ብንሰራ ይሄን ስራ ለወጣቶችም ይሄን ጥሪ አቀርባለሁ።
ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አድማጮቻችን የጋቢና ቪ ውድ ምሽት መሰናዶ እዚህ ላይ ተጠናቀቀ። በነገው ምሽት በቀጥታ የስልክ ውይይት ስራ አጥነት ላይ እንጠብቃችኋለን። እንድትደውሉልንም እናበረታታለን። እንዲሁም በፌስቡክ ገጻችን ቪያ ማህሪክ ላይ ጥያቄዎቻችሁን አስተያየቶቻችሁን አድርሱ። ደውለን እናገኛችኋለን። ስልክ ጥሯቻችሁን እዛ ላይ ልትተውልን ትችላላችሁ። መሰናዶውን በመምራት አስተናግዳችሁ የቆየሁት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ ከመላ አሜሪካ ድምጽ ባለሙያዎች ጋር ነበርን። በድጋሚ መልካም በዓል መልካም ምሽት ተመኘን። ደህና ደሩ።
ሰላም አለ።